ጤናስጥልን አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀመረ።
ይህንን ድርጅት ተንተርሶ በዋነኝነት ብዙ በማህበረሰብ ደረጃ የምናያቸው ብዙ ችግሮች አሉ። እንደዚህ በተቋም ውስጥ ደግሞ ሆኖ ስትሰሪ ደግሞ በእርግጥ ብዙ ኮንትሪቢዩት አስተዋጽኦ ታደርጊያለሽ።
የአዳጊዎችን የትምህርት ሁኔታ በተመለከተ በምሽቱ ዘገባ አለን። ሌሎች ጥንቅሮችም ይዘናል። ኤደን ገረመ መሰናዶውን በመምራት፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታል ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ከአመታት በፊት በህክምናውና በትምህርት ዘርፍ ላይ ሲሰሩ በቆዩ የትዳር አጋሮች አማካኝነት የተመሰረተው ሩት ኤንድ ዊንግስ የተሰኘ ገባሬ ሰናይ ተቋም በተመለከተ ያስተናዳነው ዘገባ ቀዳሚው የምናደርገው ነው። ዘገባውን ተከታትለን የምንመለስ ይሆናል።
ሩት ኤንድ ዊንግስ ከአመታት በላይ በህክምናና በትምህርት ዘርፍ ላይ ሲያገለግሉ በቆዩ የትዳር አጋሮች የተመሰረተ ገባሬ ሰናይ ተቋም ነው። የተቋሙ አጋር መስራች የሆኑት የጤና ባለሙያዋ ዶክተር ሰርካለም ግርማ በትምህርትና በጤና ነክ ርዕሰ ጉዳዮች ላይ በተደጋጋሚ ባለፉት ረጅም አመታት በስራ ላይ ላጋጠሟቸው ተግዳሮቶች መፍትሄ አመንጭ አካል ለመሆን በማሰብ ተቋሙን ከትዳር አጋራቸው ጋር መመስረታቸውን ይናገራሉ።
ይህንን ድርጅት ስንከፍት በዋነኝነት ብዙ በማህበረሰብ ደረጃ የምናያቸው ብዙ ችግሮች አሉ። እንደዚህ በተቋም ውስጥ ደግሞ ሆኖ ስትሰሪ ደግሞ በእርግጥ ብዙ ኮንትሪቢዩት አስተዋጽኦ ታደርጊያለሽ ብዙ ነገር ላይ። ግን ደግሞ እንደዚህ ቢሆን እኮ ይህ ችግር በዚህ መልኩ ይፈታል ብለሽ ጊዜ ጥያቄ ነገሮች አሉ። ከአሰራርም ደረጃ አካባቢ ሊሆን ይችላል፣ ወይ ደግሞ ይህንን ችግር ይህን ማህበራዊ ችግር በዚህ መልኩ እኮ ብናደርገው ከስር መሰረቱ ሊቀረፍ ይችላል ብለሽ የምታስቢያቸው ነገሮች አሉ።
ሩት ኤንድ ዊንግስ ገባሬ ሰናይ ተቋም ኤሊክሰር ከተሰኘ የጥናትና ምርምር ተቋማቸው ከሚገኝ 30% ገቢ በመደጎም ስራውን መጀመሩን የገለጹት ዶክተር ሰርካለም በዋናነት በትምህርቱ ዘርፍ ላይ ሀገር በቀል እውቀትን ለማዳበር ትኩረት አድርጎ እንደሚንቀሳቀስ ይናገራሉ።
ብዙ ጊዜ ስንሰራ በዓለም አቀፍ ተቋሙ ይሁን በሌሎች ተቋም ካለን ልምድኛ ችግሮች ብዙ ጊዜ ያው ስብስብ ናቸው። ግን የሚከበት ነገር ብዙ ጊዜ ወይ ተቋም ላይ ያተኩራል፣ ወይ ማህበረሰብ ላይ ያተኩራል፣ ወይ ግለሰብ ላይ ያተኩራል። እኛ ግን የምናስበው ችግሮች ይፈታሉ፣ ማህበራዊ ችግሮች ይፈታሉ ብለን የምናስበው ሶስቱ ነገሮች አብረው ሲተሳሰሩ ነው። ግለሰብ መኖር አለበት። ትልቅ ችግር ለመፍታት የሚሆን ስልጣኔን ለማራመድ ግለሰቡ ትልቅ ሚና አለው። ይህንን ደግሞ ከዚሁ ያልተናነሰ ደግሞ ማህበረሰቡ ትልቅ ሚና አለው። ከዚህ ደግሞ ያልተናነሰ ተቋማት ትልቅ ሚና አላቸው። ስለዚህ ሶስቱን አብረን ካላስተሳሰርን ችግር አይፈታም። ሰው የማህበረሰብን አቅም ማጎልበት አለብን፣ የግለሰብን አቅም ማጎልበት አለብን። እንደ ቀጣይነት ደግሞ እንዲኖሩ ተቋማትን በተመሳሳይ መልኩ አቅማቸው ነው። ሶስቱ ማንኛውም ፕሮጀክት ስንሰራ ሶስቱንም ነገሮች አብረን አድርገን ነው የምንሰራው።
ዶክተር ሰርካለም ሩት ኤንድ ዊንግስ በትምህርቱ ዘርፍ ላይ ትኩረት ካደረገባቸውና ካስመዘገባቸው ድሎች መካከል የግብረ ገብ ትምህርት በድጋሚ በትምህርት ስርዓት ውስጥ እንዲካተት መስራት አንዱ መሆኑን ይናገራሉ።
የኢትዮጵያ ትምህርት ስርዓት ያው የግብረ ገብ ትምህርት በፊት በተለይ በነበሩት ስርዓቶች የግብረ ገብ ትምህርት አልተካተተም ባለፉት 20 እንደዚህ ዓመታት በላይ። አሁን ግን በዚህ አዲስ በተደረገው የስርዓት ትምህርት ግን እንዲካተት አድርገናል እና እንዲካተት ደግሞ እንደ ግለሰብም እንደ ተቋምም አስተዋጽኦ አድርገናል። የጀመርነው እኛ በአንድ ልጅ ከ3 ዓመት እስከ 18 ዓመት ድረስ እስኪሆነው ድረስ የሞራል ትምህርት የምንሰጥበት በራሳችን ተነሳሽነት ማለት ነው የስርዓተ ትምህርት አዘጋጅተናል። አሁን ግን ወደ ተቋማዊ ግን ስናደርገው ሲንግስ ስንጀምር ግን ያልኩሽ ነገር የጀመርነው እንደ 10 ዓመት ከዛ በላይ ሆነ። ያው ልጆቻችን ምክንያት ሆነው ለነሱም ግን ደግሞ ሰፋ ደግሞ አድርገን በተለይ ልክ ክረምት ላይ ትምህርት ሲዘጋ የተወሰኑ ልጆችን ማብረን እንደዚህ ወጥ ወላጆች ጋር ሆነን እንዝናናለን ነበር። በዛ መልኩ የሞከርነው ያለደ የጎለበተ ይመጣል። አሁን ግን የበለጠ ተቋሙ ያደረግነው በዚህ በሮክሲ እንግዲህ እኛ ምንድነው ባንዷ ፕሮጀክት ኢንፍላክሽን ፕሮግራማችን ብለን ፕሮጀክታችን ብለን እንይዘው ብዙ
በተመሳሳይ ተቋሙ በትምህርቱ ዘርፍ አካል ጉዳተኞችን ማካተት ላይ ትኩረት አድርጎ እንደሚሰራ የገለጹት ዶክተር ሰርካለም በተለይም መስማት የተሳናቸው ልጆችን የሚያሳድጉ ወላጆችና ቤተሰቦች ቋንቋውን መናገር እንዲችሉ ከማስተማር ባለፈም የምልክት ቋንቋም ሀገራዊ የሥራ ቋንቋ እንዲሆንና መስማት የተሳናቸው በተለያዩ የሥራ መስኮች ላይ እንዲሳተፉ ለማድረግ ተቋማቸው እየጣረ መሆኑን ይገልጻሉ።
ምልክት ቋንቋ እንዳንዴ ሥራ ቋንቋ ኢትዮጵያ በተቀበለው ብዙ ሀገራት ተቀበለዋል። እዚህ ኮሪዲት አድርገን ያተቀበላለች ወደ 80 ሀገራት ባለሙያዎች ተቀብለዋል። ስለዚህ አንድ ሰው ተምሮ መስማት የተሳነው ሰው ስራ ማግኘት ይችላል። እኛ ጋር ግን እንደዛ አይደለም። እሱን ለማድረግ ሞክረን ነበር ግን ስንሄድ አሁን አንድ የገጠመን ቻሌንጅ ምንድነው? ይሄ ለምሳሌ ይሄ የሚመለከተው መጀመሪያ ይሄ ከሌላ ተቋም ተባለ። ለምሳሌ ትምህርት ሚኒስቴር ትምህርት ሚኒስቴር ደግሞ ስትሄጂ አይ ይሄ እኮ ጉዳይ አካል ጉዳተኞች ጉዳይ የሚመለከተው የማህበራዊ ጉዳይ ሚኒስቴር ነው። እዛ ደግሞ ትሄጂ። ስለዚህ ብዙ ስራ አይፈልግም ግን ለውጥ ግን የምንፈልገው ለውጥ ግን ለማምጣት ግን ባቲ ሶስቱ አካላት በትምህርት መስራታቸው ነው። ሶስቱ ለመስራቱ ግን
ሩት ኤንድ ዊንግስ ፕሮጀክት መርሲ ከተሰኘ ከሌላ ገባሬ ሰናይ ተቋም ጋር በመተባበር ሁሉን አቀፍ የገጠር ልማት ስራዎች ላይ በትምህርቱ ዘርፍ እየሰራም ይገኛል።
የትምህርት ስርዓቱ አተረባበር ላይ እናገዛለን ጥናት በተደገፈ መልኩ ማለት ነው። ከዛ ተጨማሪ ደግሞ የመምህራንን አቅም ግንባታ ላይ በደንብ እንሳተፋለን። እንደዚሁ ደግሞ ብዙ ጊዜ የትምህርት ጥራት ለማሻሻል ሲባል ብዙ ጊዜ የሚታየው ያው ይሄ አሰስመንት ምዘና ብዙ ጊዜ ያንሳልና አሁን የነሱ የምዘና ስርዓታቸውን በደንብ ቀጣይነትና ተከታታይነት ያለው እንዲሆን በማድረግ አሁን በተለይኛ ከነሱ ጋር መስራት ከጀመርን ወደ 2 አመት ሆኗል። አሁን ውጤት እያየንበት ያለን በጣም ብዙ ስቴት እያዩበት ያለ ብዙ ተማሪዎቻቸውን ማሳለፍ የቻሉበት ያው ከትምህርት ጥራት ጋር ተያይዞ ያሉትን ነገሮች እየቀረበ ያለበት ነው።
የሩት ኤንድ ዊንግስ አጋር መስራች ዶክተር ሰርካለም ግርማ ተቋማቸው በቀጣይ የጀመራቸውን ሀገር በቀል የመፍትሄ ሀሳቦች አፍላቂነትና አካቶ ትምህርት ስርዓት እንቅስቃሴዎች ላይ በሰፊው ጥረቱን እንደሚቀጥል አጋርቶኛል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው።
አስከትለን የምናልፈው ወደ ቴክኖሎጂ ነክ ዘገባ ነው። ቆየት ካሉ ዘገባዎች መካከል አንዱ ነው መርጠንም እናቀርብላችሁ። አብሮ የተሰኘ እንዲሁ የደባልነት ሁኔታን የሚያስተዋውቅ አንድ መተግበሪያ ሀብታም ሲዩም ያስተዋውቀናል።
ኢየሩሳሌም ክንፈ እባላለሁ። በኢንፎርሜሽን ሲስተም ባችለርስ ከአገኘው በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁኝ። በጥሩም በአይቲ ቢዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጀርነት የተለያዩ ፕሮጀክቶች ላይ ሰራ ቆይቻለሁ። አሁን በዚህ ሰዓት የሁለተኛ ዲግሪ ለመማር ተዘጋጅቻለሁ።
ኦስማን ወለላ እባላለሁ። ኮምፒውተር ሳይንስ ከማይክሮሊንክ ኮሌጅ ተመርቄ ለባለፉት 3 ዓመታት በተለያዩ ስታርታፕ ካምፓኒዎች የአንድሮይድ ዴቨሎፕመንት ሮል ውስጥ የሞባይል አፕሊኬሽኖችን እየሰራሁ እገኛለሁ። ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ በማመጠቅ እስካሁን ፕሮፌሽናሊ እየሰራሁ ነው።
ሁለታችንም በጣም አመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች አቅርባቸዋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳሰበም እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችሁ? አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለውን እስቲ ባጭሩ ንገሩኝ።
እኔ እንደ አሪም ነው ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ተጥቶች ሲሄዳ ነበር እና ዘፈት ማለት ቤተሰብ ምናምን ነገር አቀረንም ስለዚህ እዛ ነበር ቤተሰብ ነገር ያለች እንደው እኔ ዛሬ አፖርቹኒቲ እያየን ነበር ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር አብዛኛው በፌስቡክ ነበር ያገኘነው ለዚህ ስለው ይሄ ኢሹዝም አለ ምክንያቱም ከሲቲ ውስጥ አይደለም የሄደች የነበረው ሽኛም ጋር ይጠቅማል ብዬ አሳክምና እሱን አይዲያ አመጣው ግን የሆነ ራስ ያለ የሆነ አይዲያ ነበር ጄ ደግሞ ሞር ኮንክሪት የሆነ ልክስሰማው እሷ የያዘችው ኮር አይዲያ አለ እሱ
እኔም ተመርቄ ወደ ስራ አለም በገባሁበት ጊዜ ተከራይቼ መውጣት ፍላጎት ነበረኝ ግን በዛ ጊዜ ምንም ፍላለው ሁኔታ ማቆም ነገር አልነበረም የትሄጂ እንደፈልግ እንደማገኝ እና በዛ ጊዜ ነበረ ተቸግሬ በነበርኩበት ጊዜ ነበረ ፕላትፎርም እንደሚያስፈልግ ሳስብ የነበረው ግን መስራቱን ብዙም ማታስበውም ነበረው ስማን አይዲያውን ይዞ እስኪመጣ ድረስ ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበረ ተመርቄ እንደወጣው ያለኝ ደግሞ ብቻዬን ለመኖር የሚያስችል አልነበረም ሶ ከጓደኞችም በስልክም ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞ ሳይ ብቻዬን ከደሞዜ የከፈልኩ ለመኖር የሚያስችለኝ ስላልነበረ በጊዜው አብሮኝም ደግሞ ለሚመጡ ሰዎች አጠገቤ ያሉትን ስጠይቅ ማንም ፈቃደኛ አልነበረም እቺ አብሮ መኖር ደግሞ ከእኛ አብሮን ከሌለ ሰው ጋር ማውቆ ለመኖር ደግሞ የሚያስችል ምንም ፕላትፎርም ስላልነበር እኔም እንደዛ ምኖራለን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው ግን ኦስማን ይህን አይዲያስ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችለናል።
ይዛችሁት የመጣችሁት ሀሳብ ኢትዮጵያ ውስጥ ብዙም ያልተለመደ እኔ በምኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይሄን ባህል ለማስለመድ ባህሉን ማስለመድ ብቻ አይደለም መተግበሪያን እንደ ዋንኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉ ጥረት ምን ያህል መንገድን ሄዳችሁበት ምን ያህል ስፈታኝ ነበር?
ያው እንደ አልኮል ትንሽ አሁን ላይ አሁን በተለይ ባለንበት ጊዜ እንዲያብሮ የመብላቱ እንትን በተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናውቀው ሰው ጋር ብዙም የተለመደ ነገር አይደለም ግን ከዚህ በፊት በነበሩት ጀኔሬሽኖች እኔም እሰማ ነበረ የደባል በራሱ ችሎ የማይቆም ሰው ለተወሰነ ጊዜ ዘመድን እዛኔም ቢሆን በእርግጥ የተወሰነ ትውውቅ ይጠይቃል ግን ዘመዶቹ ጋር በሰው ተፈልጎለት ያለውን የሊቪንግ ኮስት የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበረ ግን የጠፋ የሄደ ነገር ነው። አሁን ግን በጥሩ አጋጣሚ እንደሆነ ይሄኛው የኛ ያመጣ ነው የአብሮ ፕላትፎርም እሱን ለማስረዳት ሞክረናል። የተለያዩ ኢቨንቶች ላይም ስንሄድ እናደርገው ከሰዎች በደንብ ፊድባክ ለመሰብሰብን ሞክራለን። ትንሽ አንዳንዶቹ ይከብዳቸዋል ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጣራ የነካ ያለበት ጊዜ ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆነው አሁን ላይ ሀሳቡን ወደ መቀበል ትንሽ እየሄዱ ነው ግን ስቲል አሁን ትንሽ እንደ ችግር የሚያነሱልን የሴኩሪቲ ችግር ነው። እንዴት እናቋለን ያ ሰው አሁን ላይ በሶሻል ሚዲያዎች የሚሰሙት ነገሮች ስላሉ ማንነታቸው ነው እንደሞ እንዴት ማረጋገጥ የሚባለው ነገር ነበር ችግሩ ሰው የነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግነው ላውንች ላይ ምንድን ነው ያደረግነው አሁን ሰፖርት ማድረግ በቻልነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተነስተው ነው ወደ ፕላትፎርሙ ጆይን የሚያደርጉት ራሳቸውን ይሁን የመኖሪያ ቦታቸውን መለጠፍ በተግበሪያው ላይ በሚፈልጉበት ጊዜ ማለት ነው።
የጋ ጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መስራቾች ኢየሩሳሌም ክንፈና ኡስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ።
ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም። የክሬ ተጋሪና የመኖሪያ ስፍራ ለምፈልገው እኔ ይሄ ገዳቢ ነበር። የክሬ ተጋሪ እንደምፈልግ በሊንክድን አውታር ላይ ማስተዋቂያ መለጠፍ ጀምሬ ነበር። የኋላዋላ ግን ከቡድኑ አባላት መካከል አንድ መተግበር ያለ ለምን ማስተዋቂያውን በዚያ አታጋራውም አሉኝ። በዚህ አማካኝነት ነው ከአውታር ጋር ልተዋወቅና የክሬ ተጋሪ መልእክቴን በዚያ ላስተዋውቅ ይቻልኩት።
I think this concept of living in a shared apartment with other people is not
እንደምስለኝ ቤትን ከመያውቁት ሰው ጋር ተጋርቶ የመኖር ጽንሰ ሐሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም ባውታወር ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የክሬተ ጋር የሚያገኙበት የተለመደ አውታር እንዲሆን ነው ምኞቴ።
ባለበት የተሻለ አማራጭ ያለው ፈጥም አንስ አክቲቭ አፕዴት ስለሚደረግ ከሌሎቹ ተወዳዳሪ ለሁለት ሊስለዎች ይችላልና ለዚህ እንደ ኮሚሽን ለዚህ ተመሳሳይ ተግባራት ትንሽ ለየት የሚያደርገው ኮንስታንት የሆነ አፕዴት ስላለ ጊዜው ልጆቹ ተጠቃሚ ምናምን የተለያዩ ኢንፎርሜሽኖች ያላቸው ስለሚደረግ ከረንት ነገሮችን የማግኘት ትንሽ የተሻለ አማራጭ ይዞ መጥቷል።
አሳባችሁን የሰጡን ሃንስ ጋርበንና ሚካኤል መኮንን ናቸው። አሁን እናንተ የጀመራችሁት አውታር ይሄ ማለት ምን አይነት ችግሮችን ነው በዋንኝነት እንዲቀርፍ የምትፈልጉት?
አንድ ምናምን ነገርኛ የሪሶርስ ብዙ ሪሶርሶች አሉ። እነዛም ሪሶርሶች ግን አንድ ላይ ሼር አድርጎ መጠቀም አለብን ለነው ምናምን ፕላትፎርም ላይ ልን ተገብር የስፔሻል ነው ሐሳብስ ነው ሐሳብ ደረጃ ከዛ ግን አውርደን የስፔስ ወይ የፎታዎችን ሼር ማድረግ መኖሪያ ቦታዎችን ሼር ማድረግ የሚለው ዘን የተነሳ ነው። በዛ የተነሳ ነውና እነዚህ ያጠሩ የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ህይወት መምራት እንችላለን። ከዛም ደግሞ ባሻገር በተለይ ወጣቶች ለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ አመት በፊት ለቦታው ለነበረው ተመርጣለሁ። የተሻለ መኖሪያ ቦታ ብቻቸውን ለመያዝ የሚከብድበት ያለበት ስለሆነ ያለው አንድ ላይ ተጋርተው መኖሪያ የቤት ኪራይ ክፍያ እንዲሁም ደግሞ የ ሊቪንግ ኮስታቸው ሼር አድርገው እንዲሁም የሥራውን ማላፊነት ሁሉንም ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ስለሚሆናቸው እሱን የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው።
ቆይታችንን ከማጠቃለላችን በፊት አንድ መጨረሻ ጥያቄ። ኢትዮጵያ ውስጥ አሁን የተማማቀ ያለ በወጣቶች ዘንድ የተጀመረው ፈጠራ ሂደት አለ። የተለያዩ የቴክኖሎጂ ውጤቶችን ይዘው ወደፊት የሚመጡ ወጣቶችን እያየን ነው። ይሄን እንቅስቃሴን ሊጠናከር ምን መደረግ አለበት ብላችሁ ታስባላችሁ? እናንተስ እንደዋናነት የገጠሟችሁ የኢንዱስትሪው ፈተናዎች ምንድናቸው? ምንስ ሊደረግ ይገባል?
በጣም ትልቅ ብለን የምናስበው ችግር የገጠመኛ ሰፖርት የቴክኒካል ሰፖርት ነው። ማለትም የኢንስቲትዩሽናላይዝድ የሆነ ሲስተም የለም እዚህ ሀገር ውስጥ። ለዚህ እሱን አድቫይዝ የሚያደርጉ እንደ ሎየሮች ካምፓኒ ሴታፕ እንዴት እንደሚደረግ፣ ሪሶርሶች እንዴት መጠቀም እንደምንችል ሚነግረን የሆነ አካል ቢኖር ኦርክ ሰፖርት ቢኖር ለዛ ቲንክ በጣም የሚጠቅመው ለስታርታፖች እሱ መሰለኝ። አይዲያ ሁሉም ሊኖር ይችላል፣ ግን ኮንክሪት የሆነ ነገር ለማምጣት ይሄ ሰፖርት ከሌለ በጣም ያስፈልጋል።
የገጠሙ ችግሮች አሉ። ሁሉንም ማለት ይቻላል ስህተት እየሰራን ነው። ከእያንዳንዱ ፕሮሰስ ላይ የተራመድን የመጣ ነው። ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስራፕተርስ ቲም የሚባል ኮሚቲ ውስጥ አባልም ነኝ፣ እንዲሁም ደግሞ ኦርጋናይዝ አደርጋለሁ እዛ ኮሚቲ ውስጥ። እሱም በምን ረድቶኛል? እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት እንደነዚህ ኮሚቴዎች እዚህም ደግሞ ከመንግስትም ሊሆን ይችላል እንደዚህ ቴክኖሎጂን ከሚደግፉ ተቋማት በደንብ በስልጠናም ሜንቶርም በማድረግ ቢታገዙ የሚል ሀሳብ ነው ያለኝ።
ኢየሩሳሌም ክንፈና ኡስማን ወለላ፣ ከአሜሪካ ድምፅ አድማጮች እና ተመልካቾች ጋር አጭር ቆይታ ስላደረጋችሁ በእጅጉ አመሰግናለሁ። ይህ ጅምራችሁ ትልቅ ቦታ ደርሰው ደግሞ ዳግም እንድንገናኝ ብዙ ነገሮች እንድናወራ እመኛለሁ። በጣም አመሰግናለሁ። መልካም ሁሉ ይግጠማችሁ።
በጣም
አመሰግናለሁ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ተከታዩ ጥንቅራችን ደግሞ በዚህ በውጭ ሀገር ወላጆችና ልጆች እንዴት ሊስማሙ ይችላሉ፣ እንዴት ሊገናኙ ይችላሉ በሚለውን በተመለከተ ስምንሽ የቆየ ዘገባላት።
የ19 ዓመቷ ማህሌት ደምሴ ተወልዳ ያደገችው ዩናይትድ ስቴትስ አትላንታ ግዛት ውስጥ ነው። ለወላጆቿ ብቸኛ ልጅ በመሆኗም ከኢትዮጵያዊ እናቷና አባቷ ጋር ቅርብ ግንኙነት እንዳላት እንዲሁም የኢትዮጵያን ቋንቋ ባህልና ሃይማኖት አውቃ እንድታድግ ይጥሩ እንደነበር ትናገራለች።
ስለሁሉ ነገር ኦብነን በጣም እናወራለን። ብዙ ምንም መደባበቁ ነገሮች የለውም። ስለዚህ በጣም አሪፍ አስተዳደግ ነበር። ሁሉ ነገሩ በባህሉ በጣም እናከብራለን። ከቤተሰቦቻችን ጋር እንገናኛለን። ገና ብቲ፣ ፋሲካ ብቲ ሁሉን ነገር እናደርጋለን። አሁን ዩኒቨርሲቲ ስለገባ ነው ቤተክርስቲያን መሄድ ብዙ ያልቻልኩት፣ ግን እሁድ እሁድ ሁሌም ቤተክርስቲያን እንሄዳለን አብረን።
አሁን በመርሰር ዩኒቨርሲቲ የሕክምና ትምህርቷን የምትከታተለው ማህሌት በኢትዮጵያዊ ባህልና ወግ ቀርጸው ያሳደጓት ወላጆቿ እሷን ለአደጋ ያጋለጣል ብለው ከሚያስቧቸው ነገሮች እንድትርቅ ክልከላዎችና ገደቦች እንደነበሯቸው ታስታውሳለች።
ወይቴ ይበዛል አንታስቢው ነው ምን ይባላል።
ለምሳሌ ታይ የምትባያቸው ነገሮች ምንድናቸው?
ስሊፖቨር አይቻለ አንደዲ ዊሽ ለምን እዚ ለምን እነሱ እንደዚህ ያረጉኛሉ ምንድነው አሜሪካናን ምናምን ለምንድነው የኢትዮጵያ ሐሳባቸውን እዚ እንደዛ የሚያስቀምጡት በያስባለው። ግን ከ16 15 አመት በኋላ ገባኝ እናቴን ሳወራት ትነግረኛለች፣ አይ ላንቺ ብዬ ነው ላንቺ ብዬ ነው ስትደጋግም ስትነግረኝ በቃ ገባኝ። ብዙ ከቤተሰቦችሽ ጋር ካልተግባባሽ እና ካላወራችሁ በቃ መቼም አይገባሽም። በዛ ጊዜ በቃ አልገባኝም ለምን እንደዚህ እንደሚያደርጉ። ግን ሳድክ በቃ አንደርስታንድ አደረኳቸው ምክንያቱም ለእኔ ብለው ስለሆነ በቃ ገባኝ።
ከኢትዮጵያ ውጭ ተወልደው የሚያድጉ ሁሉም ልጆች ግን እንደ ማህሌት በለጋ እድሜያቸው ተረድተው የቤተሰቦቻቸውን የአስተዳደግ ስሌትና የሚያሳድርባቸውን ተጽዕኖ አይቀበሉትም። ባለሙያዎች እንደሚሉት የዲያስፖራ ወላጆች ባላቸው ባህላዊ አመለካከትና ልጆች ከትምህርት ቤትና ከሚኖሩበት አካባቢ በመነሳት በሚያዳብሩት ፍላጎት መካከል ያለው ትልቅ ልዩነት ልጆችን እስከ ራስ ማጥፋት ለሚያደርስ ድባቴ ያጋለጣሉ። በዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ የሚኖሩ አፍሪካዊ ወላጆችንና ልጆቻቸውን በዚህ ዙሪያ የሚያማክረው የስነ ማህበረሰብ ጥናት ባለሙያው ማቴዎስ ደሳለኝ እንደ አውሮፓውያን አቆጣጠር በ2016 ያቋቋመው ተቋምም በዋናነት በልጆችና በወላጆች መካከል የሚፈጠረውን ይህን ክፍተት ለመሙላት ይሰራል። ኢትዮጵያውያን ወላጆች ልጆቻቸውን በውጭ ሲያሳድጉ የራሳቸውን ባህላዊና ሃይማኖታዊ እሴቶች ብቻ በሚያንጸባርቅ መልኩ ለማሳደግ ሲጥሩ በልጆች ላይ የሚፈጠረውን ተጽዕኖ ማቴዎስ ያስረዳል።
በጣም ብዙ አይነት ጫና አለ። ለምሳሌ እንግዲህ በጣም አሁን እኛ ከሚችስ ዲፕሬሽን አለ፣ ራስ ማጥፋት አለ። በቃ አስቸጋሪ ነው። ቢከስ ወነታቸው የተለወጠ ነው። ድገት አለ በጣም curious ናቸው ነው የኛ ቤተሰቦች እንግዲህ በደሰነው ነው ይሄን ነገር አረጋ አታደርገ ነው ይሆናል አይሆንም ነውና ትንሽ ማስረዳት ምናምን ነገር አይታይም ብዙ አበሻው ላይ እና ልጆቹ ደግሞ በአንድ ሳይድ ሶሴስ ደግሞ ሲሄዱ ኤቭሪዴ የሚያገኙት ጓደኞቻቸውም ቢሆን የጓደኞቻቸው ወላጅ ያሉ ገባሽ እንዴት ኢንተራክት እንደሚያደርጉ ወላጆቻቸው ጋር ሁሉም ነገር ደግሞ ሲያገር መረዳት በቃ ሶሴቱም አመሰራረቱ ክሪኪለም ሁሉም ነገር ጥያቄ እንድትጠይቅ የሚገፋፋሽ ባህል ነው። ሶ ልጆቹ አንዳንዴ ጥያቄ ሳይመለስላቸው ሲቀር ወይም እንደዚህ አይነት ነገር አይደረግም ወይ ይደረጋል ሲባል ያለምንም እንግዲህ ያለምንም ኤክስፕላኔሽን ብዙ ጊዜ ልጆቹ ያልተወደዱ ይመስላቸዋል ወይም በቃ የማይፈለጉ ይመስላቸዋል እና ሶ ብዙ ዲፕሬሽን አለ።
በውጭ የሚወለዱ ልጆች የሚያድጉበት ስርዓት እሴትና ህግ የአፍሪካ ወላጆች ከለመዱት እንደሚለያይ የሚያሰምርበት ማቴዎስ ይህ በልጆቹ ላይ የሚፈጥረውን ተጽዕኖ አብዛኞቹ ኢትዮጵያውያን ወላጆች እንደማያስተውሉትም ያመለክታል።
ያፈነጅስ ዲፕሬስድ ቢሆን ለምሳሌ ወይ ልጅ ምንም ማለት የሚታወቅ አይነት ችግር አይደለም ወይ መንፈስ በመጥፎ መንፈስ ነው የሚባለው በቃ ምንም ወላጆቻቸው አይረዱትም ልጆቻቸው ደግሞ በሳለቅ በቃ ራሳቸው ነው የሚያሳድጉት ማለት ትችላለች። ሁሉን ነገር ተሸክመው ወላጆቻቸው ነው ለማስደሰት እየጣሩ ከቤታቸው ደግሞ ውጭ ያለው ባህል ደግሞ በጣም ስለሚለይ በዛም ባህል በዛም ኤክስፔክቴሽን በቃ የሚችሉት ሁሉ ማድረግ ይችላሉ እና አንዳንዴ በቃ ይበዛባቸው ደግሞ እማያውም ምሳሌ ላይ ይደርሳሉ ማለት ነው።
ሌላው የቋንቋ ልዩነት ነው። አንዳንድ ወላጆች በሚኖሩበት ሀገር የሚነገረውን እንግሊዘኛም ይሁን ሌላ ቋንቋ ሐሳባቸውን ሙሉ ለሙሉ መግለጽ በሚያስችላቸው መንገድ አይናገሩትም። ልጆች ደግሞ ወላጆቻቸው የመጡበትን ቋንቋ አይረዱትም። ይህ በወላጆችና ልጆች ግንኙነት ላይ ትልቅ ክፍተት እንደሚፈጥር ማቴዎስ ይገልጻል።
ልጆቹ አማርኛም በደንብ አይችሉም ወይ ትግርኛም በደንብ አይችሉም እንግሊዘኛ ነው የሚችሉት ወላጆቻቸው ደግሞ አይችሉም እንግሊዘኛ በደንብ ብዙ ጊዜ ትንሽ ዋሽክል ጎልታ ወይ ትናንሽ ነገር ተጨማምሮበት በጣም ትልቅ ችግር ይሆናል ለእነዚህ ልጆች እና ብዙ ጊዜ አጋጥሞናል። ባጭሩ ሁለት ሶስት ስራ ደግሞ ሲሰሩ ከልጆቻቸው ይርቃሉ ሳያውቁት። ኦቨርታይም ልጆቹ በጣም ብዙ ጊዜ ይኖራቸዋል ለራሳቸው ወላጆቻቸው ልጆቻቸው እንደሚያደርጉ አያውቁም ማለት ነው። ያኔ በጣም አደጋ የሚፈጠረው እንደዚህ አይነት ሁኔታ ላይ ነው። ሶ አዎ እንግዲህ ኢትዮጵያ ብር ለመላክ እንዲሁ ኢትዮጵያ የሚያስተዳድረው ቤተሰብ ሊኖር የሚችላል። በጣም ከባድ ነው። አንድ መልስ ያለው ነገር አይደለም።
መሀሌትን ታዲያ ወላጆች አይረዱኝም የሚል ስሜት የሚበረታበትን ይህን እድሜ እንዴት አለፍሽው ብዬ ጠይቄያታለሁ።
ልጆች ሰው ወላጆች መግባባት አለባቸው መስማትም አለባቸው። ሁሉ ጊዜ እኔ ትክክል ነኝ ወላጆች ስለሆንኩ እኔ ትክክል ነኝ ወይስ እኔ ልጅ ነኝ እኔ ትክክል ነኝ ማለት አይቻልም። መግባባት አለባቸው። ተሳስቼ ይሄን ነገር ካልኩ ወይስ እንደዛ አይባልም ከተባልኩ በቃ አደብቃለሁ። ስሜቶቼን ግን ዝም ብዬ ፍሪሊ ማውራት ስለምችል ቢኮዝ በቃ እናወራለን። ይሄን ሄድ ትክክል ነው አይን እንደዚህ መስለኛል ስንባባል እንግባባለን ሁለታችንም።
እንደ ልጅ የሚያስደስት እንደ ልጅ የሚያስለቅስ ነገር የለም የሚለው ማቴዎስም በዋናነት የሚመክረው ወላጆች ለልጆቻቸው ጊዜ እንዲሰጡና በቁጣ ትዕዛዝ ማስተላለፍ ሳይሆን የመነጋገር ባህል እንዲያዳብሩ ነው።
ለልጆቻቸው ጊዜ እንዲሰጡ የልጆቻቸውን አስተዳደግ ልጆቻቸው ምን እንደሚያናደዳቸው ወይ እንደሚያስደስታቸው ምን እንደሚያስደስታቸው ለማወቅ ያህል እንኳን ልጆች ጋር ጊዜ ማሳለፍ ጊዜ መስጠት አለብሽ። እንደዛ አይነት ነገር ከሌለ መደበቅ ነገር ታይባቸዋል ልጆቻቸው ላይ አለመነጋገር ኮሚኒኬሽንን በቃ የሞተ ይመጣልና ያኔ ችግር ነው። በቃ ልጆቻቸው ራሳችን እንችላለን አታስፈልጉም የሚሉበት ጊዜ ይመጣል።
ማቴዎስ እንደሚለው ልጆች የሚያዳምጣቸውንና የሚረዳቸውን ይፈልጋሉ። በዚህም ምክንያት በርካታ ወላጆች ልጆቻቸውን እንዲያናግሩላቸውና እንዲመክሩላቸው ወደሱ ተቋም እንደሚመጡ ይገልጻል። ላለፉት 8 አመታትም በቀጥታና በተዘዋዋሪ በአሜሪካ ለሚኖሩ ከ3000 በላይ ወጣቶች የማማከር አገልግሎት ሰጥቷል። ቤተሰቦቿ ባህሏንና ሃይማኖቷን አሳውቀው ስላሳደጓት ኩራት እንደሚሰማት የምትገልጸው መሐሌትም ልጆቼን በተመሳሳይ መንገድ ነው የማሳድገው ትላለች።
ቀስ ብለሽ ኤክስፕሌን ብታርጊት ድምጽሽን ከፍ አድርገሽ ካላወራሽ ሳቸው በቃ ይገባቸዋል።
ዋናው ነገር ግን ባለሙያዎች የሚመክሩት ወላጆች ለልጆቻቸው ጊዜ እንዲሰጡ በግልጽ የመነጋገር ልምድ እንዲያዳብሩና በሁለቱ ባህሎችና አኗኗሮች መካከል ሚዛናዊ አመለካከት እንዲኖራቸው ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ተመልካቾቻችን የዕለቱ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው ሳስተናግዳችሁ ቆይቻለሁ። ኤልያስ አስማረ በቅንብሩ ከመላው አሜሪካ ድምጽ ባለሙያዎች ጋር አብሮኝ ነበረ። ሰላም ጤና ይስጥልን። ደህና ደሩ።